ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። ይህ የጋሻ አማራ ድምፅ ራዲዮ ነው። የጋሻ አማራ ድምፅ ራዲዮ በ15360 ኪሎ ሄርዝ በ19 ሜትር ባንድ ወደ እናንተ ዘወትር በሳምንት አራት ቀን ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የምናቀርበው ፕሮግራም አሁን ይጀምራል። ወደ ዕለቱ መርሃ ግብራችን እንገባለን። የዕለቱ መርሃ ግብራችን በመጀመሪያ በዜና እወጃ እንጀምርና በመቀጠል ደግሞ ወደ ዛሬው የውይይት ርዕሳችን እንገባለን።
ህዝበ ክርስቲያኑ ከጥር 29 ጀምሮ ለሶስት ቀናት ጥቁር ለብሶ እንዲጸልይ ቅዱስ ሲኖዶስ አዘዘም። የምስራቅ አሩሲ ሀገረ ስብከት ሊቀ ጳጳስ በኦሮሞ የወረራ አገዛዝ በወታደሮች ታፍነው ከቆዩ በኋላ ከመንበራቸው ተባረሩ። የቅዱስ ሲኖዶስን ውሳኔ በመደገፍ ምእመናን በተለያዩ አካባቢዎች ሰላማዊ ሰልፎችን በማድረግ ላይ ናቸው። ብፁዕ ወቅዱስ አቡነ ማትያስ የሩሲያ ልዑክ ቡድንን በመንበራቸው ተቀብለው አነጋገሩም። ዕለተ ቅዳሜ ጥር 27 ቀን 2015 ዓ.ም ላይ እንገኛለን። ጤና ይስጥልኛ አድማጮች፣ ከጋሻ የአማራ ድምፅ ራዲዮ አርዕስቶችን በማስቀደም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰሞነኛ ጉዳዮችን የሚመለከት ልዩ የዜና ወጃችንን ይዤ ቀርብ ያለሁም ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁም። ህዝበ ክርስቲያኑ ከጥር 29 ጀምሮ ለሶስት ቀናት ጥቁር ለብሶ እንዲጸልይ ቅዱስ ሲኖዶስ አዘዘም። በቅድስት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ የመፈንቅለ ሲኖዶስ ሙከራ ያደረጉና ቤተ ክርስቲያኗን በወረራ እየያዙ ያሉ ቡድኖችን ራሱን ጠቅላይ ሚኒስትር አድርጎ የሰየመው አብይ አህመድ መንግስታዊ እውቅና በመስጠት ማበረታታቱን ተከትሎ ነው መህላ የታወጀው። ጾመ ነነዌን ምክንያት በማድረግ በመላው ዓለም የሚገኘው ህዝበ ክርስቲያን ጥቁር ልብስ ብቻ በመልበስ በጾምና በጸሎት ምህላ በመያዝ በቤተ ክርስቲያን አውደ ምህረት በመገኘት ወደ እግዚአብሔር ጾም፣ ጸሎትና ምህላ እንድታቀርቡ ሲል ቅዱስ ሲኖዶስ ጥሪውን አስተላልፏል። ጥቁር ልብስ የምንለብሰው በመከራ መጽናታችንን ለመግለጽ ነው። እንደሚታወቀው ጥቁር የእውቀት ምልክት ነው። ተማሪዎች አውቀናል ሲሉም ጥቁር ይለብሳሉም። እኛ ከእውቀት በላይ የሆነውን አምላካችንን በመማጸን ከዚህም ማንም ሊያናውጸን እንደማይችል የምናረጋግጥበት ጥቁር የእውነት ምልክት ነው። ዳኞች እውነት እንፈርዳለን ሲሉም ጥቁር ልብስ ይለብሳሉ። እኛም መከራው የሚያሰቅቀን ሳይሆን ይበልጥ ልንጸናና ልንበረታ የሚገባ መሆኑን ለዓለም ሕዝብ የምናሳይበት በመሆኑ ከጥር 29 እስከ የካቲት 1 ቀን 2015 ዓ.ም ለሶስት ተከታታይ ቀናት በጾምና በጸሎት በአንድ ልብ ሆነን ወደ ፈጣሪያችን እንድንጮህ አደራ እንላለን ብሏል ቅዱስ ሲኖዶስ። የምስራቅ አሩሲ ሀገረ ስብከት ሊቀ ጳጳስ በኦሮሞ የወረራ አገዛዝ በወታደሮች ታፍነው ከቆዩ በኋላ ከመንበራቸው ተባረሩ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አሩሲ ሀገረ ስብከት ሊቀ ጳጳስና የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ የበላይ ኃላፊ ብፁዕ አቡነ ያሬድ አሰላ ከሚገኘው መንበረ ጵጵስናቸው ታፍነው ተባረዋል። ከትናንት በስቲያ ሐሙስ አመሻሽ በኦሮሞ ወታደሮች ታፍነው ከተወሰዱ በኋላ ትናንት ረፋድ ካፈና ተለቀዋል። ሆኖም ከመንበራቸውና ከአሰላ ከተማ በጠቅላላው በኦሮሞ የወረራ አገዛዝ ተባረዋል። የሀገረ ስብከቱ ስራ አስኪያጅ ሊቀ ኅሩያን ታምራት ወልዴም መኖሪያ ቤታቸው መከበቡ ታውቋል። በተያያዘ ከቀናት በፊት የጅማ የየምና የኮንታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ስጢፋኖስ በመንበራቸው እንዳይቀመጡ ተከልክለው በወታደሮች ወደ አዲስ አበባ መባረራቸው ይታወሳል። የሀገረ ስብከቱ ዋና ስራ አስኪያጅ በግፍ መታሰራቸውም አይዘነጋም። የቅዱስ ሲኖዶስን ውሳኔ በመደገፍ ምእመናን በተለያዩ አካባቢዎች ሰላማዊ ሰልፎችን በማድረግ ላይ ናቸው። ጽንፈኛ ኦሮሞዎች ያደረጉትን የመፈንቅለ ሲኖዶስ ሙከራና በቅድስት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየፈጸሙት ያለውን ወረራ በመቃወም ምእመናን በተለያዩ አካባቢዎች ሰላማዊ ሰልፍ እያደረጉ ነው። ሰልፈኞች ቅዱስ ሲኖዶስ በተገንጣይና ወራሪ ኦሮሞዎች ላይ የወሰደውን የውግዘትና የስልጣነ ክህነት ነጠቃ እርምጃ ደግፈዋል። የኦሮሞ የወረራ አገዛዝ ከህገ ወጦች ጋር እያደረገ ያለውን ትብብርም ተቃውመዋል። የተቃውሞ ሰልፉ በሀገር ውስጥ በዲላና ቦረና የተደረገ ሲሆን በውጭ ሀገር ደግሞ በሰሜን አሜሪካ ዋሽንግተን ዲሲ ተካሂዷል። የባህር ዳር ሀገረ ስብከት የጠራው ሰላማዊ ሰልፍም በከተማዋ በቅርቡ እንደሚደረግ ይጠበቃል። ብፁዕ ወቅዱስ አቡነ ማትያስ የሩሲያ ልዑክ ቡድንን በመንበራቸው ተቀብለው አነጋገሩ። ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ ወቅዱስ አቡነ ማትያስ ከሩሲያ ልዑክ ቡድን ጋር በሰሞነኛው የቤተ ክርስቲያን ጉዳይ ተወያይተዋል። ልዑክ ቡድኑ በሩሲያ የህግ መወሰኛ ምክር ቤት በሀገሩ አጠራር ዱማ ምክትል መሪ ኒኮላይ ኖቪችኮቭ የተመራ ሲሆን አዲስ አበባ የሚገኙት የሩሲያ አምባሳደር ኢቭገኒ ተርከንም ተሳትፈውበታል። ሚስተር ኒኮላይ ኖቪችኮቭ በጉብኝታቸው ወቅት ከሩሲያ ኦርቶዶክስ ቤተክርስቲያንና ህዝብ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተላከ ልባዊ ፍቅርና መልእክት ለቅዱስነታቸው አቅርበዋል። የወቅቱን የቤተ ክርስቲያን ችግር አስመልክቶ ሲናገሩ የኢትዮጵያና የሩሲያ ክርስቲያኖች አያሌ ፈተናና ተግዳሮቶችን እያሳለፉ መጥተዋል፣ አሁንም በጸሎታቸው ይወጡታል ብለዋል። ሩሲያ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እሴቶች ለረዥም ዘመን ድጋፏን ስታሳይ መቆየቷን ሚስተር ኖቪችኮቭ ጠቅሰዋል። አሁን ያለውንም ወቅታዊ ችግር ህዝበ ክርስቲያኑ በጸሎትና በጥበብ እንዲወጣው መልእክታቸውን አስተላልፈዋል። ከልዑካን ቡድኑ ጋር በመንበረ ፓትርያርክ የተገኙት በኢትዮጵያ የሩሲያ ፌዴሬሽን አምባሳደር ኢቭገኒ ተርከህን በበኩላቸው ሀገራቸው ኢትዮጵያ ውስጥ ያለውን ጉዳይ በቅርበት እንደምትከታተል ገልጸው እህት በሆነችው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ በተፈጠረው ችግር የተሰማቸውን ሀዘን ገልጸዋል። የታሪክና ስልጣኔ ምንጭ የሆነችውን ቤተ ክርስቲያን ለማፍረስ የሚደረገው ሙከራም ሀገርና መንግስትን እንደማፍረስ ነው ብለዋል። ይህ ተግባር ፈጽሞ መፈቀድ የለበትም ያሉት አምባሳደሩ ቤተ ክርስቲያንና በአጠቃላይ የኢትዮጵያ ሕዝብ ከዚህ ቀደም እንደተወጡት ሁሉ በአሸናፊነት እንደሚያልፉት በጽኑ እንደሚያምኑም ጠቅሰዋል። በተመሳሳይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የልዑካን ቡድን በመጪው ሳምንት ወደ ሩሲያ ሞስኮ ለጉብኝት እንደሚጓዝ ታቅዷል። አድማጮች፣ ዜናዎቻችን የእስካሁኖቹ ነበሩ። ጤና ይስጥልኝ።
ጎጃም ተኳሽ ሞልቶ ነው፣ ጎንደር ተኳሽ ሞልቶ ነው፣ ወሎ ተኳሽ ሞልቶ፣ ሸዋ ተኳሽ ሞልቶ ነው፣ ተኳሽ ሞልቶ ነው፣ ወሎም ተኳሽ ሞልቶ ተኳሽ ሞልቶ ነው። ጎጃም ተኳሽ ሞልቶ፣ ጎንደር ተኳሽ ሞልቶ ነይ፣ ሸዋ ተኳሽ ሞልቶ ነይ፣ ወሎ ተኳሽ ሞልቶ። ማንም ፈለጨበት አማራ መሪ አቶ ሀረጉዴን
አድማጮቻችን እንደምን ሰነበታችሁ? እንዴት ናችሁ? በዛሬው ዕለት የጋሻ አማራ ስርጭታችን የክፍል ሁለት አሁን ቀጥሏል። ክፍል ሁለት ላይ የምናደርገው ውይይት ከባልደረቦቼ ጋር ነው ቆይታ የምናደርገው። ባልደረቦቼ ዶክተር አየነው እና ኢንጂነር ፈለቀ ናቸው። ሁለቱም በዚህ በሬዲዮ ስርጭታችን በከፍተኛ ደረጃ እየሰሩ ያሉ ወንድሞቼ ናቸው። ከእነሱ ጋር ቆይታ እናደርጋለን። እኔ ምሱ ባለው ጫኔ ነኝ። መልካም ቆይታ። አየነው ፈለቀ፣ ወደ እናንተ ልመጣ የምፈልገው አሁን የተፈጠረው በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እና በወዳት አየ የተፈጠረው ጉዳይ ቀላል ጉዳይ አይደለም። ሰሞኑን በዚህ ጉዳይ ላይ መነጋገር ነው የምፈልገው። የእናንተ ሀሳብ ምንድን ነበረ? እንዴት ነው እየተከታተላችሁት? እንዴት ነው እያያችሁት ያለው? ይህንን ጉዳይ ምን ታዝበሃል? ምን ታዝባችኋል ብል ይሻለኛል። እና ከአየነው ልጀምር።
እሺ፣ በጣም አመሰግናለሁ። እንግዲህ እኔ እንድጀምር ስለተፈቀደልኝ በአጭሩ ለማቅረብ ያክል መንግስት የመጨረሻውን ካርድ እንደሳበ ነው የማምነው። ምንድነው አላርፍ ያለች ጣት የሚባል አለ እና የሚይዙትን የሚጨብጡትን አሳጥቷቸዋል እና የማይደፈር ደፍረዋል። በአሁኑ ሰዓት የመጨረሻውን ካርድ ሳበ ያልኩት ለዛ ነው። በዚህም የተነሳ አገር በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያልተገባ እጃቸውን አንስተው እንግዲህ ሁላችንም የሰማኑን የህገ ወጥ ጳጳሳት ሹመቶችን አካሂዷል በመንግስት ድጋፍ ማለት ነው። አልፎ ተርፎ መንግስት አጅቧቸው ህጋዊ የሆነውን የቤተ ክርስቲያን ንብረት እንዲሰብሩና እንዲዘርፉ እየተደረገ ነው ያለው። በዚህም የተነሳ ቤተክርስቲያን ተቋሟን አሰምታለች። በማሰማት ብቻ አላቆመችም፣ ወደ ተግባርም የገባችበት ሁኔታ ነው ያለው። በጠቅላይ ተብዬው በአብይ እንደ ድርድር የቀረበው ሀሳብ እና ማንም የመንግስት ካቢኔት ጣልቃ እንዳይገባ በሚል አስተያየት ሰጥቶ ነበረ ከሁለት ሶስት ቀን በፊት ይመስለኛል። በጣም የተዋረደ እና ርካሽ የሆነ ሰው መሆኑን ነው የሚያመለክተው። ህግና ስርዓት የማያውቅ ተራ ሌባ ዱርዬ አይነት ሰው መሆኑን ነው ከዛ መረዳት የምንችለው። እና ቤተክርስቲያን ግን አግባብ የሆነው መልስ ሰጥተዋል፣ ለአብይም ማለት ነው። እንደውም ቆፍጠን ብለው ያለ መልስ ነው የተሰጠው። ከዛም አልፋ ተርፋ በአሁኑ ሰዓት ክስ የመመስረት ሂደት ላይ ነው ያለችው እና የእግር ትእዛዝም እንዲወጣላት አይ ቲንክ የልደታ ይመስለኛል ፍርድ ቤቱ። ቤተክርስቲያን ክስ መስርታለች። እንደገና ደግሞ በሲኖዶስ አሁን ከሰኞ የሚጀምረው የጾመ ነነዌን ቤተክርስቲያን ህዝበ ክርስቲያኑ በሙሉ ሱባኤ እንዲያደርግ እና ጥቁር ልብስ እንዲለብስ ጥሪ አቅርባለች። ህዝበ ክርስቲያኑ እንግዲህ የቅዱስ ሲኖዶሱን ጥሪ ተከትሎ የአባቶቹንም ትእዛዝ እንዲያከብር ነው እኔም ጥሪ የማቀርበው። እንግዲህ በሃይማኖት በኩል ይሄን ያለው። ወደ ፖለቲካው ስንመጣ ደግሞ ያው አማራ እንደተለመደው መከራውን እየበላ ነው ያለው እና እድል ከሰጠኝ በሚቀጥለው አወራለሁ።
እሺ፣ እሺ፣ ልክ ነው፣ እሰጥሃለሁ። ወደ ፈለቀ ልሂድ። ፈለቀ፣ ይሄ አብይ በእርግጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባት አይነት ሁኔታዎችን በሚገባ ያውቃል። የሀገር ምሰሶ መሆኗን ያውቃል። ግን ለመናድ የተደረገውን ሁኔታ ድጋፍ አድርጎ አሳይቷል በንግግሩ። እሱንም ቤተክርስቲያን አውግዛለች፣ የራሷን ርምት እንዲደረግበት ጥቆማ አድርጋለች። በዚህ ሰውዬ ላይ መፈንቅለ መንግስት ቢደረግበት ይፈልጋሉ? ይሄንን መፈንቅለ ሲኖዶስ ሲደረግ መፈንቅለ መንግስት በሱ ላይ ቢደረግ እሱ የደገፈውን አይነት ሁኔታ በሱ ላይ ቢደረግ ይህ እንዲህ አይነት ነገሩን ይፈልገዋል ወይ? እንዴት አየው እንዲህ አይነት ሁኔታ?
እሺ፣ አመሰግናለሁ ለተሰጠኝ እድል። ያው ዶክተር አየነው ብዙውን ገልጾታል። እኔ ግን ከአንተ ካልከው ሀሳብ ስነሳ ይሄ መፈንቅለ የሚል ሲኖዶስ የሚለው ነገር እኔ እስካሁን ድረስ ለእኔ ግልጽ አይደለም። መፈንቅለ የሚለው እንግዲህ እኔ በማውቀው ትክክለኛ መፈንቅል ትርጉሙ እንግዲህ እኔ የሚገባኝ አንድ መፈንቅለ ወይም ደግሞ መፈንቅለ መንግስት ወይም መፈንቅለ ማድረግ ማለት ስልጣኑን ቀምቶ አባሮ ስልጣኑን መያዝ ነው። አሁን ግን የተደረገው እንደሱ አይደለም። እኔ እንግዲህ እኔ እንደተረዳሁት ማለት ነው ከፍሎ ይዞ ወጥቶ እንደ ሀገር ሌላ ሲኖዶስ ነው የተመሰረተው። ስልጣኑን የዛኛውን አልቀማውም። መፈንቅለ የሚባለው ሙሉ ለሙሉ ሲያስወግድ አላስወገደም። ይሄ ምንድን ያደረገው የራሱን እንደ ሀገር ነው ይዞ የሀገር ምስረታ የሲኖዶስ የሀገር ምስረታ ሂደት ነው እንጂ መፈንቅለ እኔ በምረዳው መፈንቅለ ሲኖዶስ ነው ብዬ አላምንም። ምንድን ነው የተደረገው ይህንን ቤተክርስቲያን ልክ አንድ የሀገር ተከፍሎ ሲወጣ ሲኖዶስ በሲኖዶስ ህግ አንድ ነው ፓትርያርክ ሊኖር የሚችለው። ነገር ግን እነሱ ያደረጉት ሌላኛው ሌላ ፓትርያርክ የራሳቸውን የኦሮሚያ ፓትርያርክ የመሰረቱት። ስለዚህ የአገር ምስረታ ነው የአገር ምስረታ ሂደት ነው እያደረጉ ያሉ ልክ የኤርትራው ከዚህ ከኢትዮጵያ ኤርትራ ተከፍላ ስትወጣ የኤርትራ ሲኖዶስ ራሱን ችሎ ተከፍሎ ነው የወጣው። ልክ እንደዛ ተከፍሎ ነው የወጣው እንጂ መፈንቅለ ሲኖዶስ ነው የሚለው ነገር እኔ እንግዲህ መፈንቅለ የሚለው ትርጉሙ እንደዚህ ነው የምረዳው። እንግዲህ ስህተት ሊሆን እችላለሁ። እኔ በዚህ ነው የተረዳሁት። የሀገር ምስረታ ሂደት ነው፣ ሌላ ሀገር ነው የመሰረት እና የአንድ ሀገር ተቋም ምስረታ የመጀመሪያውን ሂደት ፈጽመዋል። ይሄ ነው ወደ ጥያቄ ስመጣ፣ ምን ይሄ እኮ ግልጽ ነው። በአንደኛው ሰውየው እኔ የሚፈልገው ሂደት ከተናገረው ነገር አንጻር እንደሚፈልገው ይታወቃል። እና ምንድነው ያደረገው? ሂደቱን ይፈልገዋል ማለት ነው። የኢትዮጵያ መፍረስ ይፈልገዋል ማለት ነው። አስጀምሮታል። አሁን በግላጭ ተጀምሯል ማለት ነው። እና አሁን እሱ አንተ ይፈልጋል አይፈልግም ምናምን ሳይሆን ኮምፒቲሽን ወይም ደግሞ ማወዳደር ሳይሆን አሁን ይሄ ትልቅ ነገር ነው። ሀገርን የማፍረስ ሂደት ተጀምሯል ማለት ነው። ሰው ቆሞ እያየ አብዛኛው ሰው የሚጮውም አለ። ጥሩ ነው ሂደቱ አለ፣ ግን በዚህ ደረጃ አልነበረም ሪያክሽን መሆን የነበረበት። በጣም በከፍተኛ ሁኔታ ነበር ይሄ። አሁን ከዚህ በኋላ መጨረሻው ምንድን ነው? ምንድን ነው የቀረው? አሁን የኢትዮጵያ ሴት ኢትዮጵያ እንዳይፈርስ የሚያደርግ ነገር ምንድን ነው? የኦርቶዶክስ ሃይማኖት የሙስሊሙን ጨምረው ጨርሰውታል። ምንድን ነው የቀረው? የኦርቶዶክስ ሃይማኖት ነው አይደል? ኦርቶዶክስ ደግሞ እንደ ሀገር ሁሉንም አቅፋ የያዘች ታሪክን የያዘች ባህልን የያዘች ሃይማኖት ብቻ ሳትሆን ብዙ ነገርም በውስጧ ቋንቋን ብዙ ነገሮችን የያዘች ነው። ይህንን መበተን ነው ስራቸው። ስለዚህ ተጀምረዋል ማለት ነው። እሱ ስራውን እየሰራ ነው በግልጽ አሁን ለይቶለት መጥቷል። ጥያቄ መልሼ ከሆነ አላውቅም፣ ግን በዚህ መንገድ ነው የማየው።
እሺ፣ አመሰግናለሁኝ። መቼም የኢትዮጵያ ሕዝብ በእውነቱ በዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተነሳውን ነገር እጅግ እንዳዘነ ነው። እጅግ ስሜቱ እንደተነካ በልቅሶም ሀሳቡን ለመግለጽ አቅቶት በልቅሶም የሚገልጽ እንዳለ እንሰማለን። ይህ የመጨረሻው ነው። አሁን አንተ ቅድም ያነሳው መፈንቅለ ያልከው አገር ለማወጅ የቀራቸው መጀመሪያ ይህንን ማፍረስ ነው መቆጣጠር ነው የሚፈልጉትና ይህን ከተቆጣጠሩ በኋላ ነው አገር ማፍረስ ወደ ማፍረሱ ሊሄዱ ያሰቡት የሚለው ነው እነኚህ ሰዎች። ስለዚህ መፈንቅለ ሲኖዶስ ወይም መፈንቅለ ፓትርያርክ ማድረግ የፈለጉት የመጀመሪያውን ለመቆጣጠርና ከዛ በኋላ ወደ አገር ወጃው ለመሄድ የሚያከናውኑት ይመስላል። አካሄዱም ያ ነው፣ ሰውየውም ድጋፉ ያ ነው። ያንን ነው እያከናወነ ያለ፣ ሌላውን እያታለለ። ስለዚህ ይህ ህዝብ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጨረሻው መጥቶበታል። ይሄንን አየ ነው፣ ይሄንን የዳቢሎስ መንገድ፣ ይሄ የዳቢሎስን እንቅስቃሴ፣ የሰጣናዊ እንቅስቃሴን በተግባር የታየ ነው። ዳቢሎስን አይተው እንደማታውቅ ነው። እኔ ማንኛውም ሰው ዳቢሎስን አየሁት ሊለኝ የሚችል በአካል እንደዚህ ቆሞ አየሁት ሊለኝ የሚችል የለም። እንደዚህ በተግባሩ ነው በሚፈጽመው ነገር ነው ብያምናለሁ። እና ዳቢሎስን በትክክል አልተረዳኸውም። ማነው ያየኸው አይመስልህም ወይ? አሁን በትክክል ሰይጣንን በትክክል በተጨባጭ በኢትዮጵያ ህዝብ ፊት አላየኸውም ወይ?
እንግዲህ በመጽሐፍ ቅዱስ አስተምሮ የምናውቀው ሴጣን ቆሞ ሲሄድ እያየን ልብሰ ስጋ ነው የሚባለው። አብይ ስጋ ለብሶ የሚሄድ ሰይጣን በሱ ዘመን በኢትዮጵያ እንደዚህ ደም ፈሶ አያውቅም። እሱ ነው ይህም ሁሉ ደም ያፈሰሰው። አሁን ደግሞ የባሰ ደም ለማፍሰስ እየሰራ ያለ ክፉ ሰው ነው እና ሰይጣን በቁሙ እየሄደ ያየኑ ማለት ይቻላል። አብይን ማለት ነው። እንግዲህ መፍትሄው ነው ያልከኝና መፍትሄው አንድና አንድ ነው። ህዝቡ ከዚህ በላይ ምንም መጠበቅ ስለሌለበት የኢትዮጵያ ህዝብ ቢያንስ በአሁኑ ሰዓት እንደዚህ በዘር ሽንሽን አድርገው ከፋፍለው ባለበት ሰዓት አንድ አርጋ ለመያዝ እና ህዝቡ እንዳይበተን እያደረገች ያለችውን ቤተክርስቲያን ለማፍረስ ነው እየሄደ ያለ። ይሄን ህዝብ የመጨረሻውን አንድነት የሚያደርገውን ነገር ሊያሳጣው የሆነ ስለሆነ ህዝቡ በአንድነት ተነስቶ ማመስ ነው ያለ። በተለይ በተለይ ደግሞ እንደ አማራ ደግሞ አማራ ምድር ላይ ሃይማኖቱ ተደፍሮ ማንነቱ ተደፍሮ እንዲኖር የተገደደው ህዝብ ተራ ተራ ለሰውነት እንኳን ደረጃ የማይቀበቁ የብአዴን ካድሬዎች እያስተዳደሩት ስለሆነ ጠቅላላ ህዝባዊ አመፅ በመላው ኢትዮጵያ መቀጣጠል አለበት። አማራ ደግሞ በአማራ ምድር ሳያቆም በአዴንን ጨምሮ ለመጣል ማለት አርጎ በህዝባዊ አመስ ይሄንን መንግስት ከክልልም ሆነ ከማዕከላዊ መንግስት የኢትዮጵያ ህዝብ ካልጣለው በስተቀር ከባድ የሆነ የደም መፍሰስ ይመጣል። ከባድ ፍጅት ይመጣል። ሁሉም ቤት እሳት ይገባል። አንዱ ቤት እየነደደ ሌላው ቤት ጸጥ የሚል ከመሰለው የኢትዮጵያ ህዝብ ተሳስቷል። ስለዚህ ዛሬ ቆሞ እየተመለከተ ያለ ነገ ያለቅሳል፣ ደም ይፈሳል። ይሄ ከመምጣቱ በፊት በህዝባዊ አመስ ለአንዴና ለመጨረሻ ጊዜ ይሄንን ስርዓት ጠራርጎ ማባረርና ህዝባዊ የሆነ መንግስት መቋቋም አለበት ብዬ ነው የማምነው። በተለይ ትልቁ ኃላፊነት ያለው የአማራ ህዝብ ላይ ስለሆነ የአማራ ህዝብ በዚህ ጉዳይ ላይ አበርትቶ ቢሰራ እና ራሱንም አገሪቷንም ቢያድን ነው የምለው። ይሄንን
አመሰግናለሁ። አየነው፣ ወደ ፈለቀ ልሄድ። ፈለቀ፣ በዚሁ ጋር የተያያዘ ነው። አሁን ይህ ሰው ስለ ሰውየው አንስተናል። ጠቅላይ ሚኒስትሩ በተለይ ለአማራ ህዝብም ምንም አይነት ሁኔታዎች ቢፈጠሩ ሀዘኔታ እንደሌለው ባለፉት አመታት አይተናል። ምክንያቱም አንድም ቀን ተጸጽቶ የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ ይውለበለብ ብሎ ያለበት ጊዜ የለም። በጅምላ ሲቀበር አማራ እየታረደ በጅምላ ሲቀበር እያየ አንድም ቀን እንኳ እንዲህ አይነት ነገር በፓርላማውም ላይ ቀርቦ በምኑም ቀርቦ ሀዘኔታውን የገለጸበት ነገር የለም። ይህ ሰው እንደ መንግስት ለሁሉም እኩል አይደለም። እሱን አይተናል። ስለዚህ እኔ ልሄድ እንትን ማለት የፈለግኩት ለጠይቅ የፈለግኩት ምኑ ነው፣ ህዝቡስ እውነት ይህን ነገር ከግብ ያደርሳል? አሁን አየነው ባለው ላይ ወደ ስርዓት ለውጥ መንቀሳቀስ መቻል አለበት ሲባል ከዚህ የበለጠ ማተቡ ላይ መጥቶበታል ህዝቡ። ከዚህ የበለጠ ነገር ሊመጣበት አይችልም። ግን ሊያደርግ ይችላል ወይ ብለህ ታስባለህ ወይ? ይህንን ስርዓቱን ለውጦ እምነቱንም አገሩንም ራሱንም በሰላም ሊያኖር ወደሚችልበት አቅጣጫ መሄድ የሚችልበትን ተከትሎ ማድረግ ይችላል ብለህ ታስባለህ? አሁን ባለው ሁኔታ የህዝብ እንቅስቃሴ
እሺ፣ ከመጀመሪያ ምንድን ነው መሰለ ስባለው አብይ ለአማራ ህዝብ እንደዚህ ሆኖ ሳያዝን ምናምን ላልከው ነገር መቼ የኛ አማራ የተባሉት መቼ ያዘኑ? እያባረሩ እስቲል እየገደሏቸው አይደለም ወይ? አማራን የሚያስገድለው አንቆም ይዘው ብአዴን አይደለም? ለኢትዮጵያ መፍረስም መጀመሪያ ብአዴኖች እንኳን መቼ እንትናሉ? እሱማ የአማራ ጠላት እኮ ነው። አኑሊን ያሰራ ሰው ይሄ ነው። እና ከእሱ ኤክስፔክቴሽን መኖር የለበትም። መጀመሪያ የራስን ቤት ማጽዳት ነው። እና ብአዴን ለአማራ ብቻ ሳይሆን የኢትዮጵያ ጠላት ሆኖ ይሄ ህወሓት እንደዛ የኢትዮጵያን ህዝብ እንደዛ አድርጎ አማራን እንዲህ ሲጨፈጭፍ ቀኝ እጅ ሆነው ሽፋን ሰጥተው ሲያስገድሉ የነበሩት እነሱ ናቸው። አሁንም ይሄ ሁሉ ባላንስ እንዳይኖር፣ የኢትዮጵያ ፖለቲካ ላይ ባላንስ እንዳይኖር የሚያደርጉት እነኚህ ክፉ አረሞች ናቸው። የአማራ ህዝብ በአማራ ክልል እኮ ይጨፈጨፋል። ምንድን ነው እሱ ምሳሌ? እና ስለዚህ እነኚህ ሰዎች ናቸው አሁን ለጠየቀኝ ጥያቄ እንደዚህ ህዝባዊ እምቢተኝነት ይወጣል ወይ? ምን አማራጭ አለው ይሄ ህዝብ? ከዚህ በኋላ ምን ቀረው? አለመውጣትስ ይችላል እንደ ይሄ ህዝብ? አይችልም። አማራጭ የለም። አልወጣም ቢልም የግዴታ ነው፣ ይጠፋል፣ እልቂት ይመጣል። ስለዚህ አማራጭ የለውም። አሁን አማራጭ አሳጥተውታል። የመጨረሻ የሰው ልጅ የመጨረሻ ግቡ ወይም ደግሞ ነገሩ ሃይማኖቱ ነው፣ እምነቱ ነው፣ መጨረሻ ነው ለሰው ልጅ ማለት ነው። ህይወቱን የሚሰጥለት መጨረሻ ነገር ፈጣሪ አለ ብሎ አምኖ የመጨረሻ ህይወቴን አሳልፋለሁ ወይም ደግሞ ህይወቴን አኖራለሁ የሚልበት ነገር ነው። የሰው ልጅ መጨረሻ እንግዲህ እምነቱ ነው። ኢትዮጵያ ውስጥ እኮ የቀረው እሱ ነው። የቀረው እኮ የኦርቶዶክስ ሃይማኖት ብቻ ነው፣ እንደ ኢትዮጵያ ማለት ነው። እና ሌላውንም ሙስሊሙንም ሌላው ደግሞ መስሎት ነው። አንዱ እንትን ሲል እሳት የማይገባ መስሎት፣ ሌላው በሰላም የሚያመልክ መስሎት። አሁን ሶሪያ ውስጥ በሰላም ማምለክ አለ እንዴ? የመን ውስጥ በሰላም ማምለክ አለ እንዴ? የእርስ በርስ ጦርነት ሲነሳ እኮ ሁሉንም ነው የሚበላው። እሳት አንዴ ሲነሳ ወይም ጎመራ ሲፈነዳ ሁሉንም ጠራርጎ የሚበላው። ስለዚህማ አሁን ህዝባዊ አመፅ አላደርግም ማለትም አይችልም። አማራጭ የለውም ህዝቡ፣ አማራጭ አሳጥተውታል። ስለዚህ ወደደም ጠላም ይሄ ነገር ይፈነዳል። እነሱ ደግሞ የማይነካውን የመጨረሻውን ነክተዋል። ዶክተር አያኑ እንዳሉ ካርዱን መዘዋል። ህዝቡ ከዚህ በኋላ መመለስ የሃይማኖት አባቶችም ወደኋላ መመለስ ወይም ደግሞ የነብረ ጭራ እንደሚያዘ መመለስ ማለት ራስ ላይ ቤንዚል አርከፍክፎ ማጥፋት ነው። ስለዚህ የሃይማኖት አባቶች ተነስተዋል፣ ራሳቸው መስዋዕትነት ለማድረግ ቆርጠዋል። ወደፊት ነው ማለት ያለባቸው። ለህይወቱ የሚሰስት የማይሰስት ለሃይማኖትን የሚጠብቅ ብዙ ኢትዮጵያዊ ያለ። ኢትዮጵያዊ አብዛኛው ሃይማኖትን ያከብራል፣ ይወዳል። ስለዚህ በርቱ ነው ብለው ያለኛም ሀሳብ ይሄ ነው። እንግዲህ ካለው ሰዓት
እሺ፣ በጣም አመሰግናለሁ። ወደ አየነው ልሂድ። አየነው፣ ከዚሁ ጋር ተያይዞ እልቂትን አስመልክቶ ስናነሳ አማራው ከእልቂት ተለይቶ ያውቅ? አንድ ቀን በሰላም ያደረበት ጊዜ የለም። ቦታው ይቀያየራል እንጂ በእልቂት ውስጥ ነው እያሳለፈ ያለው እና የአጣየ ጉዳይ ወይንም የሰሜን ሸዋ ጉዳይ እጅግ የሚያሳስብና የሚያናድድ የሚያበሳጭ ጉዳይ ነው ያለው። ምክንያቱም ልጆቹ መመከት ይችላሉ። ልጆቹ ያንን አካባቢ ራሳቸውን ተከላክለው መኖር የሚችሉ ናቸው። ግን ለምን ይሄ ሆነ የሚለው እጅግ የሚያበሳጭና የሚያናድር ነው። ይሄ ብአዴንን ወደ ብአዴን በቀጥታ እንድናስብ የሚያደርገን የሚጣት የሚያስቀስረን ጉዳይ ነው። ምን የምትለው ነገር አለህ በዚህ ጉዳይ ላይ አጭር ካለው ደቂቃ አኳያ?
እንግዲህ በአጭር ለመመለስ ጅብ ከሚበላ በልተው ተቀደስ ነው የሚታወ ለአማራ ፋኖ የምለው ይሄንን ነው። ብአዴን እየበላህ ነው ያለው። ስለዚህ አንተ ቀድመ ብአዴንን ብትበላው ነፃ ትወጣለህ ብዬ ነው የምመክረው። ይሄው ነው።
በጣም አመሰግናለሁ። ፈለቀ፣
እንግዲህ ያለው አማራጭ ዶክተር አየነው እንዳለው ከመጥፋት በፊት እንግዲህ ውሳኔ መወሰን ነው። ወይ መጥፋት ነው ወይ ደግሞ እንግዲህ እነኚህ ሰዎች ማስወገድ ነው። ብአዴንን የአማራ ሕዝብ የመጨረሻ የማስወገድ ደረጃ ላይ መድረስ አለበት። ካላስወገደ መጥፊያው ነው፣ የመጨረሻ መጥፊያው ነው። ባይዘወይ ይሄ የሃይማኖት አደጋ የመጀመሪያ ጥቃት የሚያደርሰው አማራ ላይ ነው ትኩረት ያለው እና የአማራ ሃይማኖት ነው ብለው ነው የሚያስቡት። ግን የሁሉም የኢትዮጵያ አማራው መጠንቀቅ አለበት፣ ብአዴንም ማስወገድ አለበት። ብአዴን የአማራ የኢትዮጵያም ጠላት ነው። በጣም ክፉ ሆዳሞች ናቸው። እነኚህ ሰዎች የተወገዱ ቀን ኢትዮጵያም እንደ ኢትዮጵያ እፎይ ትላለች፣ አማራም እንደ አማራ እፎይ ይላል። አማራም ወደ ስልጣኑ ወደ ትክክለኛ አማራነቱ ይመለሳል ብዬ አምናለሁ።
በጣም በጣም በትክክል ነው። ምክንያቱም ይሄ ህዝብ እጅግ እንዳይንቀሳቀስ እንዳይደራጅ ራሱን እንዳይከላከል ለስልጣናቸው አደጋ በሚሆንበት ጊዜ ወያኔ ሲመጣ ና ድረስልን ብለው የሚጣሩ እንጂ ከዚያ ባሻገር እንደ ህዝብ የሚደርስበትን አጠቃላይ እልቂት መከላከል አለብኝ ሲል ራሳቸው ቀድመው የሚያስሩ የሚያሳድዱት ናቸው ይህንን ትውልድ። ስለዚህ በእነሱ ላይ መቁረጥ መቻል አለበት የሚለው ያስማማናል። ከዛ የኢትዮጵያ ኦርቶዶክስ ቤተክርስቲያንም አባቶች በያዙት አቋም ቀጥለው እስከ መጨረሻ ይችን ቤተክርስቲያን የጸናች ለማድረግ እጅግ በሚያለሳልስ መንገድ ውስጥ ዓላማቸውን ለማሳካት የሚሰሩትን እነዚህ መሪነን የሚሉትን ተከትለው መሄድ ከጀመሩ እጅግ አደጋ ላይ እንወድቃለን። ከዚህ በየደቂቃው በየሰዓቷ ከእንዲህ አይነት ሁኔታ ራሳቸውን ሊያርቁ ይገባል። የተለያዩ የተለሳለሱ ነገሮች ስለሚመጡ ማለት ነው። እንነጋገር፣ እንደረድር የሚል ማለት ነው እና ከእንዲህ አይነት ነገር ርቆ አማራውም ራሱን አደራጅቶ ወጣቱ ለአንድ ዓመት ምን አለ ባይማር ነፃነት የሚባለውን በራሱ ላይ እና በመላ ኢትዮጵያ ላይ ሰርቶ ሊኖር ተምሮ ሊማር ማለት ትምህርት ቤት ሄዶ ሊማር የሚችልበትን ሰርቶ ሊኖር የሚችልበትን አጠቃላይ ኢትዮጵያን ሰላም ማድረግ በሚችልበትን ሁኔታ ለማምጣት የአንድ ዓመት ትምህርት ቢቀርበትና ይሄንን በታሪክ በመላው ዓለም የሚነገር ታሪካዊ ስራ ቢሰራ መልካም ነው ላለው። እንግዲህ ለዛሬው ከባልደረቦች ጋር ያደረግኩት ቆይታ ሰዓት ባይገድበኝ ብዙ ነጥቦች ናቸው ያሉት፣ በዚህ ዙሪያ ላይ ብዙ መነጋገር ይጠይቃል፣ ገና በርካታ ነው ጉዳዩ። ለዛሬው ግን እጅግ አመሰግናቸዋለሁ። አድማጮቻችን፣ ሁሌም ጋሻ የጀመረውን የአጠቃላይ የሬዲዮ ስርጭት እንድትደግፉ ጥሪ እናደርጋለን። በየትኛውም አቅጣጫ ይሁን በየትኛውም መልእክታችሁ እንዲደርሰን አድርጉ። እኛም የደረሰን መልእክት ወደ እናንተ መልሰን እናደርሳለን። ጋሻ ሁልጊዜም የእናንተ ነውና እንድትከታተሉን፣ ላልሰማን እንዲሰማ አድርጉ። መልካም ምሽት።